ቤቶችን እንደገና ሰላም እላችኋለሁ። ባለፈው የጀመርነው ትምህርት ክፍል 4 ዛሬ እንቀጥላለን። መጀመሪያ አሁንም በጸሎት እንጀምራለን። የዘላለም አምላክ እግዚአብሔር ሆይ በሰላም ስላቆየህን እናመሰግናለን። ጤና ስለሰጠህን ጥበቃህንም ደግሞ እግዚአብሔር ሆይ ስለምታበዛለን በመልካምነት ሁሉ እግዚአብሔር ጌታዊ ዛሬ ነው ትምህርት ባርክ ዛት ያሳብና ፈቃድ ያለበት ቃል ጌታ ሆይ ቦታ እርዳት በኢየሱስ ክርስቶስ ስም አሜን። አሁን ክፍል 4ቱንም ትምህርት ሲጀምር ባለፈው ካነሷቸው ነጥቦች አንዳንዶቹን ለሚቀጥለው ትምህርት መንደርደሪያ እንዲሆንልን ተከታተልን አነሳለሁ። ጌታ እግዚአብሔር በተለያየ መንገድ ለዓለም ያለውን ሀሳብ በሚገልጽበት ጊዜ ሰዎችን ለማስጠንቀቅም ሆነ ለመገሰጽ ለመመለስ ከክፉ መንገዳቸው ወይም ደግሞ የእግዚአብሔር ዘላለማዊ ቅዱን እንዲረዱ ከሚጠቀሙበት መንገድ አንዱ ወደፊት ይመጣለው ነገር አስቀድሞ መናገሩ ነው። ይህ በትንቢት መናገሩ ማለት ነው። ባለፈው ትምህርታችን እንደጠቀስ ነው ነቢያት እንደዚሁ ሲናገሩ ነበር። ብዙዎቹ የተናገሩት ነቢያት የተናገሩት በሐዋርያት ዘመን የተፈጸመ ያለ እንደገና ደግሞ ከዛም አልፎ ተርፎ በአሁኑ ዘመን እየተፈጸመ ያለ ወደፊትም ደግሞ የሚፈጸም አለ። ይህ ማለት ምንድን ነው? የእግዚአብሔር መንፈስ አስቀድሞ ሰው ሊያውቀው የማይችለው ነገር ሊደርስበት የማይችለው ጊዜን ሁሉ የሚገዛ የእግዚአብሔር መንፈስ ስለሆነ የእግዚአብሔር መንፈስ የሚያደርገው ነገር ስለፍ ነው ማለት ነው። ይህም ራሱ በስጋ ለባሽ ባለን ውስን ባህሪያችን ስናየው ተአምር ነው። አንድ ነገር ከመሆኑ በፊት ከብዙ ዓመታት ወይም ከብዙ ወራት በኋላ ወይም ደግሞ ገና ሳንደርስበት ከጊዜው አስቀድሞ ማወቅ ማለት ነው። ይህ እንግዲህ አንዱ የእግዚአብሔር ባህሪ ነው። እግዚአብሔር ጊዜን ሁሉ የሚገዛ ጊዜን የሚገዛ እና ጊዜም የእርሱ የሆነ አምላክ ስለሆነ ያን ነገር በእርሱ መንፈስ የሚሆን ነገር ማለት ነው። በዛም መሰረት በመጨረሻው ዘመን ሊሆን ያለው ነገር ጌታ ኢየሱስ ክርስቶስ በትንቢት መልክ የተናገረው አለ። ባለፈው ትምህርታችን የምንጠቀስ ነው። ይህም የዝርዝር ነገሩ ለማወቅ ማቴዎስ ምዕራፍ 24 ማርቆስ ምዕራፍ 13 እንደገና ደግሞ ሉቃስ ምዕራፍ 17 ሉቃስ ምዕራፍ 17 በተለይ ከቁጥር 23 ጀምሮ እንደገና ሉቃስ ምዕራፍ 21 በእነዚህ ክፍሎች በዝርዝር በመጨረሻው ዘመን ጌታ እግዚአብሔር በዓለም ሁሉ ሊፈርድ ከመምጣቱ በፊት ሊሆኑ ያሉ ነገሮችን አስቀምጧል። እነዚህም ነገሮች አብዛኛዎቹ እየተፈጸሙ እንዳሉ ባለፈው ትምህርታችንን መጥቀሳችን ይታወሳል። እንግዲህ ይህንን ዝርዝር ነገር ለማወቅ እነዚህ ክፍሎች በጥንቃቄ ማንበብ ጥሩ ነው። ከዚሁም ጋር በማያያዝ የዚህ ትምህርት ዝርዝር ባይሆንም የመጨረሻው ዘመን ላይ መሆናችንን ግልጽ ነው። ምልክቶቹ ሁሉ ያው አብዛኛዎቹ የተፈጸሙ መሆናቸውን ማለት ነው። እንግዲህ ልብ ያለው ልብ ያድርግ ነው ብለው መጽሐፍ ውስጥ ልብ የሚለው ይከበራል ማለት ነው። የክርስቶስ ኢየሱስንም ጽድቅ በትጋት ኃላፊነታችንንም በአገልግሎት በቅድስና መመላለስም የዘላለም ሀሳቡን ፈቃዱን ካወቅን በኋላ በሕይወታችን ከእርሱ ጋር ተስማምተን እርሱን ማገልገል ለእሱ ክብር መኖርም የሚያስፈልገን ከሰማን በኋላ እንዳይፈረድብንም ነው። ምክንያቱም ከሰማን በኋላ ያን ነገር ባናደርገው ምንም ምክንያት አይኖረንም ማለት ነው። ከእነዚህም ብዙ ከተጠቀሱት ውስጥ ማቴዎስ ምዕራፍ 24 ቁጥር 14 ላይ የተጠቀሰው አንድ ቃል በአነሳ መልካም እንደሆነ ያስባለሁ። እንደዚህ ይላል፣ ቁጥር ቁጥር አስር እስከ አስራ አራት ያለውን አንብበው። በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይበሏቸውማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜ ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣታሉ፣ እርስ በርሳቸው ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛል ይችላል መቀጠል ማለት ነው። ይህ አሁን እንግዲህ እንደምናየው እየሆነ ያለ ነው። የብዙ ሰዎች በተለያዩ ምክንያት ሌላው ቀርቶ በክርስቲያኖች መካከል እንኳን ከአመፅ ከተለያዩ ነገሮች የተነሳ ባለፈው ትምህርታችንን ትምህርት እንዳነሳሁት ማለት ነው ፍቅር በጣም እየቀዘቀዘ ያለበት ጊዜ ነው። ስለ ፍቅር በምንነጋገርበት ጊዜ የተለያየ ከጌታ ከኢየሱስ ክርስቶስ ሀሳብ ጋር የማይሆኑ ነገሮችን በዛ ላይ ልዩ ትኩረትና ያንንም እየተከተል እየጣል ያለ ለምሳሌ በዘረኝነት ክርስቲያኖች ተከፋፍለው የድሮ የወንድማማችና የእህትማማች ፍቅር ቀርቶ አሁን በብዙም ቦታ እንኳን በቤተ ክርስቲያን እንኳን ሰዎች የጉሪት የሚታዩበት በጥላቻ የሚታዩበት ጊዜ ነው። ይሄም አሁን ከሰማያዊው ፍቅር በላይ ምድራዊው የጎሳ ፍቅር በስቶ እርስ በርሳችን በክፉ ጥላቻ የሚታይበት ይሄ በመጨረሻው ዘመን ሊሆን እንዳለ ከተጠቀሱት ውስጥ ነው። ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ያለው ማለት ነው። ይህችን ፊት ጌታ ኢየሱስ ከተናገራቸው ትንቢቶች አንዱ ነው ማለት ነው። ቀጥሎ ደግሞ እስከ መጨረሻ የሚጸና እርሱ ይድናል ይልና ማንም ሰው ምክንያት እንዳይሰጥ ደግሞ ይልና በተለይ አሁን ለመናገር የፈለጉት ይሄ ነጥብ ነው። ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል ይላል። በዚያን ጊዜ መጨረሻው ይመጣል ነው የሚለው። ማንም ሰው አልሰማሁም ብሎ ምክንያት እንዳይሰጥ ማለት ነው። አይ ይሄ ነገር እድሉን ባገኝ ኖሮ እኔ በእውነት በአንተ አምን ነበር፣ ስህተቶችንም አርም ነበር፣ ነገር ግን ስላልሰማው ነው የሚል አይነት ምክንያት እንዳይሰጥ ከማንኛውም የዓለም ህዝብ ማንም ይሄ የመንግስት ወንጌል በዓለም ሁሉ ይሰበካል ይላል። ይሄ አሁን እንግዲህ ከዚያ በኋላ ምን በዚያን ጊዜ መጨረሻው ይመጣል ነው የሚለው። አሁን የመጨረሻ ዘመን ጫፍ ላይ መሆናችን ነው የሚያመለክተው። እንዴት ይሄ እየሆነ ነው ያለው? አዎ እየሆነ ነው ያለው። ያው በአሁኑ ጊዜ እንደምናየው በኢንተርኔት አንድን መልእክት ለዓለም ህዝብ ሁሉ ማስተላለፍ ይቻላል፣ እየተጠቀምንም ነው ያለ ነው። አሁን ፌስቡክ እንደሚባለው ማለት ነው። ማንኛውንም ሀሳብ በተለያየው የዓለም ክፍል ሆነ በዚህ በኢንተርኔት ተገናኝተን ሀሳብ ውይይት ሁሉ የሚደረግበት ጊዜ ነው። ኢንተርኔት ደግሞ የቅርብ ጊዜ የአስር አመት ያልበለጠ እድሜ ያለው የቅርብ ጊዜ ጉዳይ እንደሆነ ግን ከዛ በኋላ በጣም ቴክኖሎጂ አድጎ አሁን የዓለም ህዝብ በዚህ መልክ መጠቀም በሚችልበት ደረጃ መድረሱን ነው። በኢንተርኔት የእግዚአብሔር ቃል ለዓለም ህዝብ ሁሉ የሚሰራጭበት ጊዜ ላይ ነው ያለ ነው፣ እየተደረገም ነው ያለው። በቴሌቪዥን ደግሞ ሂንዱ፣ እስላሙ፣ ከሃዲው፣ ሌላው ሁሉ ማለት ነው ሌሎችንም እምነት የሚከተሉት እግዚአብሔርን በማምለክ ሌሎችንም እምነት እግዚአብሔርን በማምለክ ሀሳብ ማለት ነው ሌሎችንም እምነት የሚከተሉት ብዙ ሃይማኖት ለእግዚአብሔር የሚቀኑ ሰዎች ነገር ግን በትክክል የኢየሱስ ክርስቶስ የዳኝነትን መንገድ እኛ እንደምናምነው መጽሐፍ ቅዱስም እንደምንለው ያላገኙት የሃይማኖት ክፍሎች ሁሉ ሳይቀሩ የመጽሐፍ ቅዱስን እውነት በቴሌቪዥን የሚሰሙበት ጊዜ ነው ማለት ነው። እንግዲህ መጨረሻው ከመሆኑ በፊት የመንግስት ወንጌል በዓለም ሁሉ ይሰበካል፣ ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል ያለው አሁን ሆኗል ማለት ነው። እየሆነም ነው ያለው ሆኗል፣ እየሆነም ነው ያለው እየተፈጸመ ነው ያለው። በዚያን ጊዜ መጨረሻው ይሆናል ነው የሚለው። ቴሌቪዥን አሁን የተለያዩ ቻናሎች አሉ። ማንም ሰው በየትም ያለም ክፍል ያለው ሰው ይህንን ማየት ይችላል። በቴሌቪዥን፣ በኢንተርኔት፣ በጋዜጦች የመንግስት ወንጌል የኢየሱስ ክርስቶስ ወንጌል ለዓለም ሁሉ እየተሰበከ ያለበት ጊዜ ነው። ጌታ ከተናገራቸው ነገሮች አንዱ ነው ማለት ነው። በመጨረሻው ዘመን ይሆናል ካላቸው ነገሮች ማለት ነው። እንግዲህ የትንቢት ስጦታ እንደዚህ ነው ማለት ነው። ከብዙ አመታት በፊት ከብዙ ሺህ አመታት በፊት ወይም ከብዙ መቶ አመታት በፊት የተነገረው ነገር ሳይስት ሳይሳሳት ሲተገብር ማለት ነው። ይህ በመንፈስ ቅዱስ የመንፈስ ቅዱስ የጸጋ ስጦታ የሆነው የትንቢት ስጦታ አንዱም ገጽታው ይሄ ነው። ወደፊት ሊመጣ ያለው ነገር ሰዎች እንዲጠነቀቁ አሁን ይሄንን ጌታ ተናግሯል። የመጨረሻው ከመምጣቱ በፊት ማንም ሰው አልሰማውም እንዳይ ይህ የመንግስት ወንጌል ለሁሉ ለአይዛብ ሁሉ ምስክር እንዲሆን ይሰበካል እንዳለው ሁሉም እየሰማ ነው ያለው። ሰምቶ ምላሽ ካልሰጠ በኋላ አልሰማውም የሚለው ምክንያት ተቀባይነት አይኖርም ማለት ነው። ከዚህም የተነሳ ጌታ ለዓለም ሁሉ ይህንን ማሳሰቢያ እየሰጠ ነው ያለ። ተነግሯችሁ ነበር አልሰማችሁም ነው። እንዲያውም በዚሁ በእነዚህ አሁን ጌታ ኢየሱስ ክርስቶስ ስለ ዓለም መጨረሻ ከተናገራቸው ክፍሎች ውስጥ በነዛ ሶስቱ ክፍሎች ማለት ቅድም የጠቀስኳቸው ማርቆስ ምዕራፍ 13 ማቴዎስ ምዕራፍ 24 ማርቆስ ምዕራፍ 13 ሉቃስ ምዕራፍ 17 አሁንም ሉቃስ ምዕራፍ 23 ለ24 ላይ ከተጠቀሱት ውስጥ በዚያን ጊዜ የኢየሱስ ክርስቶስ መምጫው እንደ ሎጥ እና እንደ ኖህ ዘመን እንደሚሆን ሰዎች እንደውም እየሰሙም ደንታ ብቻ ይሆናል ስለ መንፈሳዊ ነገር ያ ይሄ የተለመደ ነገር ነው ብለው ይሆናሉ ነው የሚለው። ከምንም ጊዜ በላይ ወንጌል ለዓለም የተሰበከበት ጊዜ አሁን ሆኖ ሳለ ከምንም ጊዜ በላይ ደግሞ ሰው በእግዚአብሔር ላይ እያላገጠ ያለበት ዘመን ነው። እየሰማ እንደማይረባ እንደማይጠቅም እንደ ሞኝነት ነገር ቆጥሮ የሚሄድበት ነው። ይሄ እንግዲህ በመጨረሻ ላይ በመጨረሻው ዘመን ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻ ይሆናል ተብሎ የተነገረው የትንቢት ቃል ይፈጸማል ማለት ነው። እየሰሙ አለመዳን እንዲያውም በቲቪ ተሞልቶ ሰው በእውቀት ተሞልቶ የመንፈሳዊ ነገር እንደ ሞኝነት የእግዚአብሔር ነገር እንደ ሞኝነት በመቁጠር የራሱ መንገድ የሚመጥበት ማለት ነው። ይሄ እንግዲህ እንደ ደንታ ቢስነት በሎጥ ዘመን እንደሆነው ማለት ያው ይሄ ከዚህ በፊት የሚነገር ነበር እንደተባለው ማለት ነው። በኖህ ዘመንም ደግሞ ያገቡ ይጋቡም ነበረ፣ ይበሉ ይጠጡ ይደሰቱ ነበረ እንደዛ ማለት ነው። ስለዚህ የመንግስት ወንጌል ለዓለም ሁሉ አሁን ተሰብኳል። አሁን እኛ ደግሞ እግዚአብሔርን የተረዳ ጥንቃቄ እንድናደርግ ማለት ለአሕዛብ ምልክት ይሆነት ይህ ከሆነ እስከ መጨረሻ የሚጸና ግን እሱ ይድናል ስላለ እኛ ደግሞ በመጨረሻው እስከ መጨረሻው ጸንተን የጌታን መንግስት ከሚወርሱት ውስጥ መሆን እንጂ ከሚፈረዱብን ሰዎች እንዳንሆን ማለት ነው። በዚሁ መልክ እነዚህን የጸጋ ስጦታዎችን እየተጠቀምን የክርስቶስ ኢየሱስን ወንጌል በኃይል መስበክ እና ደግሞ የጸጋ ስጦታዎችን እየተጠቀምን እሱ የጠራትን የእሱ አካል የሆነችን ቤተክርስቲያንን ማገልገል ማለት ነው። ሌላው በዚህ ጊዜ ከተጠቀሱት ውስጥ አንዱ ነጥብ አሁንም ባነሳት ጥሩ ይመስለኛል። በተለይ ዳንኤል በመጨረሻው ዘመን እውቀት ይበዛል ያለው የእውቀት መብዛት ያነሳሁት እዛ ላይ ማለት ነው፣ ባለፈው ያነሳሁት ይሄ እውቀት በአንድ አካባቢ ብቻ አይደለም። እውቀት እጅግ በጣም ፈርሷል። ደግሞ የሚገርመው ነገር ከጀመረ በኋላ በአጅ እንድድሮ ብዙ መቶ አመታትን አያስቆጥርም። ያ ሌላ አይነት ጥልቀት ያለው የእውቀት መረዳት ወይም ደግሞ አዲስ ነገርን የማግኘቱ ነገር ጥንት እንደነበረው አይሆንም። አንዴ ይጀምርና በአጭር ጊዜ ውስጥ በጣም ከፍተኛ የሆነ ለውጥ ሲታይ እንመለከታለን። ይህም የመጨረሻ ዘመን ምልክት ነው፣ ታይቶ የማይታወቅ የእውቀት አድማስ። ይሄ በኢንጂነሪንግ ሰው ህዋውን የዳሰሰበት እና የበለጠ ስለ ህያው ስለ ህዋው አዳዲስ ነገሮች እኛ ማናውቃቸው በሚስጥር የተያዙ ብዙ ነገሮች እንዳሉ እናምናለን። የደረሰብን በሕክምና ደግሞ ታይቶ የማይታወቅ አይነት ለውጥ በአጭር ጊዜ ውስጥ ነው። ይሄ በተለይ ከአስር አመታት ወዲህ እየሆነ ያለው በጣም ያስጠንቅ ነው። ሰው ህይወት ያለው ነገር ለመፍጠር ጥረት እያደረገ ያለበት ነገር ማለት ነው። በተወሰነም ደረጃ ይህም ህይወት ያለው የሚንቀሳቀስ ነገር የመፍጠሩም ነገር ማለት ሴል ማለት ነው። ምናልባት ይህ ሁሉ በጣም የተደራጀ በጣም በጣም ትልቅ በብዙ ቢሊዮን የሚቆጠሩ ሴሎች ያለው እንደ ሰው ወይም እንደ ትላልቅ እንስሶች ያሉትን እንደዛ በአንድ ጊዜ መፍጠር ሰው ባይችልም፣ በአሁኑ ጊዜ ሴሎችን ህይወት ያላቸው ነገሮች ለመፍጠር እንኳን አንዳንድ ምልክቶች እየታዩ ያሉበት ጊዜ ነው። እዚህ ላይ እንግዲህ እኔ በጣም ያሳስበኛል፣ በጣም በጣም እፈራለሁ። ለምን በዚህ ጊዜ ጌታ እግዚአብሔር መምጫው ልክ እንደ የመንግስት ወንጌል ለዓለም ሁሉ ይሰበካል፣ ይሄ በዚያ ጊዜ መጨረሻ ይሆናል እንዳለ ይሄ የሰዎች የስነ ተፈጥሮ ሳይንስ እውቀት ጥልቅ ሆኖ የማይታመኑ አዳዲስ ግኝቶች የሆኑበት ሁኔታ ራሱ ያሳስበኛል። ያ ማለት ጌታ በማንኛውም ሰዓት ከአሁኑ ጊዜ ጀምሮ ሊመጣ እንደሚችል ማለት ነው። ሊሆኑ ይችላሉ ተብለው የማይታመኑ ትላልቅ ምስጢሮች፣ የእውቀት ምስጢሮች ሁሉ ነው። እዚህ ላይ ሰው ማወቁ እግዚአብሔር ራሱ ሰው እንዲያውቅ አድርጎ የባህሪ ተካፋይ አድርጎ ስለፈጠረ ችግር የለበትም። ግን እንደ ትንቢት ምልክትነቱ ከብዙ ሺህ ዓመታት በፊት ዓለም በቆየችበት ጊዜ ያላገኘችውን በተለይ በዚህ በሀያኛው መቶ ክፍለ ዘመን መጨረሻና በአንደኛው መቶ ክፍለ ዘመን አሁን ባለንበት መጀመሪያ ላይ እየሆነ ያለው ፈጽሞ ለማመን የሚያስቸግሩ ነገሮች ምን ያሳያሉ? እውቀት ይበዛል፣ የሰው እውቀት እንደሚበዛ በመጨረሻው ዘመን ዳንኤል የተናገረው አሁን መሆኑ ነው። ይህ ላይ እንግዲህ ይህንን እንግዲህ ልብ ማለት ይገባናል ማለት ነው። እስከ መጨረሻ የሚጠና ይድናል ስላለ እስከ መጨረሻው ጌታን አጥብቀን ይዘን እሱን እያገለገል በተሰጠ ጸጋ እያገለገል በቃሉ መሰረት እየኖርን ለእሱ ክብር ማድረግ የሚገባንን እያደረግን መምጫውን በማንኛውም ሰዓት በድንገት ጌታ ሊመጣ እንደሚችል በመገንዘብ እንደዛም የመጠበቁ ነገር ማለት ነው። እንግዲህ እነዚህ ነገሮች ሁሉ የትንቢት ስጦታ የሚያደርጋቸው ናቸው። ትንቢት ለዚህ ብቻ ማይደል አሁን እዚህ ላይ ይህን ነጥብ እየተናገሩ ያለሁት ተግባራዊ በሆነ መልኩ ይሄ የጸጋ ስጦታ የመንፈስ ቅዱስ የጸጋ ስጦታ ዝም ብሎ በሀሳብ ላይ የምናስቀምጠውና ወይም ደግሞ በሀሳብ ያስቀመጥነው እንዳይመስለን ማለት ነው። በተግባር የሚታይ ነገር ጥንትም ዛሬ ደግሞ በሰው ልጆች ጌታን በተቀበሉት ሁሉ ላይ እንደሚሰራ ለማሳየት አሁን አንዳንድ ያነሷቸው ምሳሌዎች ይህ የማስተምርበት ርዕስ ሳይሆን እግረ መንገድን የተናገርኩት ነው። ነገር ግን ዋናው ነጥብ እንግዲህ አንዱ ከጸጋ ስጦታዎች አንዱ የሆነው የትንቢት ስጦታ ነው። አንዱ ወደፊት ሊመጣ ያለው ነገር አስቀድሞ ማወቅና ያንን ደግሞ ሰዎችንም ማስጠንቀቅ፣ ለራሳችን መጠንቀቅ ማለት ነው። በአንደኛ ቆሮንቶስ ምዕራፍ 12 እና በአንደኛ ቆሮንቶስ ምዕራፍ 14 ላይ ደግሞ እንደምናገረው ትንቢት ከፊት ያለው ነገር ለመናገር ብቻ መለኮታዊ ምስጢር ሰው ሰማያዊ ነገሩን መረዳት የማይችለውን አሁን በመንፈስ ቅዱስ ኃይል ተረድቶ ለሌሎች እንዲያሳውቅ እና ሰዎች ደግሞ ያ ነገር ጥፋት እንዳይመጣ እንዲጠነቀቁ ብቻ ሳይሆን ሰዎች ደግሞ የኢየሱስ ክርስቶስን ወንጌል ሰምተው ተጠንቅቀው እርሱን እንዲከተሉትም ጭምር ለማስጠንቀቅ፣ ለመምከር፣ ለማስተማር፣ ለመገሰጥም ነው ትንቢት ቃል የሚነገረው። ከፊት የመጣው ብቻ ለመምጣት ከፊት የመጣው አንዱ እሱ ሆኖ ሳለ በሌላ በኩል በአዲስ ኪዳን ደግሞ በመለኮታዊ ኃይል በመንፈስ ቅዱስ ኃይል በመንፈስ ቅዱስ ጸጋ የትንቢት ቃል ለሰዎች በሚመጣበት ጊዜ ሰዎች እግዚአብሔር እርሱ ታላቅ መሆኑን ተረድተው ከኃጢአታቸው ተመልሰው እርሱን እንዲያመልኩ የእርሱን ክብር እንዲረዱ በመለኮታዊ ኃይል ለማስጠንቀቅም ለመምከርም እንደሆነ ነው። ይሄ እንግዲህ አንዱ ከጸጋ ስጦታዎች አንዱ የሆነው ነው። እስካሁን እንደ ምሳሌ የጠቀስኩት ነገሩን እንግዲህ ሀሳቡን የበለጠ እንግዲህ እንድንይዘው ከሚለው ማለት ነው። እንግዲህ በዚህ መልክ ይህንን የመንፈስ ቅዱስ የጸጋ ስጦታዎችን ለሚያምኑት ሁሉ ጌታ ከበዓለ ሃምሳ ቀን ጀምሮ ለዓለም ሁሉ ፈቅዶ ያ እንጂ ተግባር ላይ እንዲውል የሰጠው ነገር ነው። ከዛ በፊት ባለፈው ትምህርትም ካነሳሁት ከደቀ መዛሙርት ጋር ይህንን ነገር አስቀድሞ አሰራሩን ያሳያቸው ነበር። ጌታ አሰራሩን ያሳያቸው ነበር። እነዛ ነጥቦች ውስጥ አንዳንዶቹን አሁንም ደግሜ አነሳለሁ፣ ክፍሉን ትምህርት የበለጠ ለማድረግ ማለት ነው። ይሄ ማርቆስ ምዕራፍ 16 ያለውን ቁጥር 14 ላይ ያለውን እንደገና አነሷለሁ። አሁንም ከዛ ውስጥ አንዳንድ ማነሶለ እንችላለን ማለት ነው። ከቁጥር 12 13 14 ማለት ነው። ከዚህም በኋላ ከነሱ ለሁለቱ ወደ ባላገር ሲሄዱ በመንገድ በሌላ መልክ ተገለጠ። እነሱም ሄደው ለሌሎች አወሩ፣ እነዚያንም ደግሞ አላመኗቸውም። ያው ጌታ ከሞት ከተነሳ በኋላ ማለት ነው ተገለጠ ማለት ነው። ቁጥር 14 ላይ እንዲላል በመካከላቸው መገለጡም ነው። በኋላም በማዕድ ተቀምጠው ሳሉ ለአስራ አንዱ ተገለጠ ይላል። ተነስቶ ያዩትን ስላላመኗቸው አለማመናቸውን የልባቸውንም ጥንካሬ ነቀፈ ይላል። እንግዲህ በተዘጋ በር ውስጥ እንደዚህ ሲሆን ይህ ያለመዱት ነገር ስለሆነ ተደነጋገሩ። ግን በመንፈስ ቅዱስ ኃይል የሆነ ነገር ነው። ይህ መንፈስ ቅዱስ የሚሰራው ነው። ልክ ትላልቅ ከብዙ ሺህ ዓመታት በኋላ ሊሆኑ ያሉትን ወይም ከብዙ መቶ ዓመታት በኋላ ሊሆኑ ያሉትን መንፈስ በመንፈስ ቅዱስ በትንቢት መናገር እንደሚቻል እንደዚሁ በተዘጋ በር ውስጥ ይህ ያልተለመደ ነገር ቢሆን ይህ የመንፈስ ቅዱስ ስራ ነው። እንዲህም አላቸው። ከዛ በኋላ ተገልጦ በመካከላቸው ማለት ነው። በመካከላቸው ለእነሱ ያልተለመደ ነገር ስለሆነ ነው ያላመኑት። አለማመናቸው የሚያስደንቅ አይደለም። ግን አሁን እዚህ እያስተማራቸው ነው። ወደፊት ከትንሽ ጊዜ በኋላ እነዚህ ሰዎች ወጥተው ደግሞ ይህንን የጸጋ ነገር የጸጋ ስጦታን እየተገበሩ ብዙዎቹን ወደ ህይወት እንዲያመጡ ጌታ ኢየሱስ የሰራው ነገር እነሱም ደግሞ ወንጌልን በሚያስፋፉበት ጊዜ እንዲጠቀሙ ማለት ነው። አሁን እያሳያቸው ነው ማለት ነው። ዲሞንስትሬት እያደረጋቸው ነው ማለት ነው። ተነስቶም ያዩትን ስላላመኗቸው አለማመናቸውን የልባቸውንም ጥንካሬ ነቀፈና እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። በዚህ መልክ ተገልጾ ማለት ነው። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትም እነዚህ ምልክቶች ይከተሏቸዋል። ያመኑትም በስሜ አጋንንትን ያወጣሉ። እንግዲህ ይሄ እነዚህ የጸጋ ስጦታዎች ናቸው ማለት ነው። አጋንንትን ማውጣት ጌታ እንደተናገረው ማለት ነው። በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸው፣ እጃቸውን በድውዮች ላይ ይጭናሉ፣ እነሱ ይድናሉ። ጌታ ኢየሱስም ከእነሱ ጋር ከተናገረ በኋላ ወደ ሰማይ አረገ ይላል። እንግዲህ ይሄ በዚህ መሰረት ነው ማለት ነው የጸጋ ስጦታዎችን እንዳለው ማለት በአዲስ ቋንቋ መናገርም ሌሎቹም ሁሉ በመጽሐፍ ውስጥ ጌታ የተናገረው ያሁን የአጭር ጊዜ ትንቢት ጌታ ኢየሱስ እየተናገረ ነው ለእነሱ እሱ ካረገ በኋላ ሊያደርጉ ያሉት ነገሮች ማለት ነው። እነዚህ ደግሞ በዚህ መሰረት ሐዋርያትና ደቀ መዛሙርት ደግሞ ሲሰሩ ልክ እሱ በተናገረው መሰረት በመንፈስ ቅዱስ ኃይል ከተሞሉ በኋላ ያንን ስራ ላይ ሲያውሉ እንመለከታለን። እነዚህን ነጥቦች አንስተን እናያለን ማለት ነው። ከዚሁ ጋር የተያዘ ሌላ ነጥብ አነሳለሁ። እንደዚህ ይላል ያ ቅድም ተናገርኩትን ይሄ በሉቃስ ምዕራፍ 24 ላይ ያለውን ማለት ነው። ቁጥር 48ና 49ን አነባለሁ። እናንተም ለዚህ ምስክሮች ናችሁ፣ እነሆ አባቴ የሰጠውን የተስፋ ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። አሁንም ጌታ እዚህ ላይ ትንቢት እየተናገረ ነው ያለው። እኔ የመንፈስ ቅዱስን በመጨረሻ ዘመን በዩኤል የተባለው መንፈስን በስጋ ለባሽ ሁሉ ላይ አፈሳለሁ ያለው ማለት ነው። ይህንን እልክላቸዋለሁ፣ እነሆ አባቴ የሰጠውን ተስፋ እልክላቸዋለሁ። ያ ማለት የመንፈስ ቅዱስ ሙላት ማለት ነው። የመንፈስ ቅዱስ ሙላት። እናንተ ግን ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ፣ ይህንን የመንፈስ ቅዱስን ኃይል እስክትሞሉ ድረስ አትውጡ፣ ወንጌልንም ለመስበክ ማለት ነው። ምክንያቱም ከዛ በፊት ከጌታ ጋር በነበሩበት ጊዜ መንፈስ ቅዱስን በሙላት ባልተቀበሉበት ጊዜ ብዙዎቹ ፈሪዎች እንደ ጴጥሮስ ጌታን ሁሉ ሲግዱ የነበሩ ናቸው። ያን ሁኔታ መለወጥ የሚችለው የእግዚአብሔር መንፈስ ነው። በመንፈስ ቅዱስ በሙላት ሲጠመቁ ነው ማለት ነው። ያንን እስክትሞሉ ድረስ አትውጡ፣ ወንጌልንም ይዛችሁ እያለ ነው ያለው። እነሆም አባቴ የሰጠውን የተስፋ ቃል አባቴ የሰጠውን ተስፋ እኔ ይልክላቸዋል። እኔ ይህንን መንፈሴን ይልካለሁ፣ መንፈስ ቅዱስን ይልካለሁ ማለት ነው። እናንተ ግን ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ኃይልን የምትለብሱት በመንፈስ ቅዱስ ኃይል ከተሞላችሁ በኋላ ማለት ነው። ልክ ባለፈው ጴጥሮስ ጌታን ለሰቀሉ ሰዎች በድፍረት የተናገረበት አይነት ማለት ነው። ልክ በዛ መሰረት ማለት ነው። ባለፈው የተማርነው ይሄ በሐዋርያት ስራ ምዕራፍ 2 ላይ ያለው የመንፈስ ቅዱስ ሙላት፣ የመንፈስ ቅዱስ ጥምቀት እና የተያዘው ተአምር የተገለጸው ማለት ነው። እና ኢየሱስ ክርስቶስም እነዚህ ነገሮችን ሲናገር ራሱም በተለይ ከሙታን ጌታ ኢየሱስ አስቀድሞ የሰራቸው ብዙ ታምራት አሉ። እንዲያውም ያሉት መጽሐፍ ወረቀቶች ሁሉ አይበቁም ለምሳሌ ተጻፉ ነው ምለው ዮሐንስም ሉቃስም ማለት ነው። ጌታ የሰራቸው ታምራት ከመሞቱ በፊት በምድር ላይ ባስተማረበት ጊዜ የሰራው ታምራት፣ ያንን ታምራት ሐዋርያት ደግሞ መስራት የጀመሩት ልክ አሁን እንደተነገረው ኃይልን ከተሞሉ በኋላ ጌታ ካረገ በኋላ ልክ እኔ የሰራሁትን እናንተም ትሰራላችሁ፣ እኔ ከሰራሁትን በላይ ትሰራላችሁ እንዳለው ደግሞ ሲሰሩ ነው የምንመለከተው ማለት ነው። ግን በመንፈስ ቅዱስ ኃይል ከተሞሉ በኋላ ወይንን ተአምራት ሲያደርጉ የነበሩ ጌታ ራሱ ፍጹም ሰው ፍጹም አምላክ ስለሆነ እርሱ ከመሞቱ በፊት የሰራቸው ተአምራት እጅግ ብዙ ነበሩ። አሁንም ያንን ደግሞ ከሞት ከተነሳም በኋላ በተዘጋ በር ውስጥ በመግባት በሐዋርያት መካከል በመገኘት ሲያስደንቅ እንመለከታለን። ይህም እንግዲህ ታምር ማለት ነው። በዚህ መሰረት ይሄንን ስናገር ዮሐንስ ወንጌል ምዕራፍ 20:30 ላይ እንዲህ ይላል፣ ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ፣ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ይሄ ብቻ አይደለም ለማለት ነው። እጅግ ብዙ ተሰርቷል። ከመሞቱም በፊት ደግሞ በዛ በጥቂት ቀናት ከማድረጉ በፊት ማለት ነው። ከመሞቱ በፊት እጅግ በጣም እንዲያውም ዮሐንስ ስለዚህ ነገር ሲናገር እንደዚህ ይላል ምዕራፍ 24:25 ላይ ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ፣ ሁሉ በእያንዳንዱ ብጻፍ ለተጻፉት መጻሕፍት ዓለም ሁሉ ራሱ ባልበቃቸው ይመስለኛል አለ። እጅግ ብዙ ነገሮችን ሰርቷል። በዛ በሶስት አመት ተኩል ጊዜ ጌታ በምድር በተመላለሰበት ጊዜ እነዚህ ግን ለምልክት ያህል እንድንረዳው የእግዚአብሔርን የመንፈስ ቅዱስን ኃይል እንድንረዳው የእግዚአብሔርን የክብሩ ታላቅነት እንድንረዳው ተጻፈ እንጂ እነዚህ ነገሮች ብቻ አይደሉም ለማለት ነው። የዚህ ቀጣይ የሆነውን ስራ ነው እየሰራ ያለው። ምዕራፍ 21 ቁጥር 13 እና 14 ላይ እንደዚህ ይላል፣ ኢየሱስም መጣና እንጀራ አንስቶ ሰጣቸው እንዲህም አሳውልም ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርት ሲገለጥ ይህ ሶስተኛ ጊዜ ነበር። አብዛኛው ጊዜ በተዘጋ በር ውስጥ ይህንን የእርሱን የኃይሉን ታላቅነት ለማሳየት ከተፈጥሮ ውጭ የሆነ ተፈጥሮን ሁሉ የፈጠረ እርሱ እግዚአብሔር የእግዚአብሔር ልጅ ለእኛ ደህንነት ከዘላለም ሞት እንድንድን ለእኛ ስል ተዋርዶ በምድር ላይ ተገለጸ፣ ያስተማረን የሞተልን ደግሞ ሞት እንድል አድርጎ የተነሳ እንጂ እርሱ ሰው አለመሆኑን ወይም ደግሞ ተራ ሰው አለመሆኑን እርሱ ፍጹም አምላክ ሆኖ ደግሞ ፍጹም የሆነው እኛን ለማዳን ስል የወረደ እሱ የዘላለም አምላክ መሆኑን እንዲገልጽ በብዙ መንገድ ይህንን ነገር ምስክርነቱ ትቷል ማለት ነው። ስለዚህም ያንን ታምራት ከገለጸበት አንዱ በተዘጉ በሮች ውስጥ እንደዚህ ያለፈ ሐዋርያችን በመጨረሻው እሱ ካረገ በኋላ ለዚህ ለስራው የስራው ኃላፊነት የሰጣቸው ለሐዋርያ ስለሆነ እነሱን እያዘጋጃቸው ነበር በመንፈስ ቅዱስ። የመንፈስ ቅዱስን አሰራር ራሱ ቀደም ብሎ በሚያሰምርበትም ጊዜ ሁለት ሁለት አድርጎ እየላከ በቡድን እየላከ ታምራትን እንዲሰሩ ያንን መረዳትና አካሄድን እንዲማሩ ያደርግ ነበረ። ከዛ በኋላ ያልገባቸው ወይም ደግሞ የሚደነጋገሩበት ነገር ሲኖር ደግሞ እየመራቸው እየመከራቸው ማለት ነው። የመንፈስ ቅዱስን አሰራር ግን በሙላት አሁን ደግሞ ኃላፊነቱን ሙሉ በሙሉ እሱ ይሰራ የነበረው ነገር ሁሉ ለእነሱ ሲሰጥ እንመለከታለን። የመንፈስ ቅዱስን አሰራር ማለት ነው። እንግዲህ በዚህ መልክ ሐዋርያት ይህንን ጌታ ቀጥሎ የነበረውን ስራ በመንፈስ ቅዱስ ከተሞሉ በኋላ በሚያስደርግ ሁኔታ ሲቀጥሉ እንመለከታለን ማለት ነው። ባለፉት ትምህርቶች ከነዚህም ውስጥ አንስተን ነበር። ዛሬ ደግሞ አንዳንዶቹን ደግሞ በተጨማሪ አነሳለሁ። የሐዋርያት ስራ ምዕራፍ 5 ቁጥር 12 ላይ እንደዚህ ይላል፣ በሐዋርያትም እጅ ብዙ ምልክትና ድንቅ በሕዝብ መካከል ይደረግ ነበር። ሁሉም በአንድ ልብ ሆነው በሰለሞን ደጅ መመላለሻ ነበሩ። ከሌሎችም አንድ ስንኳን ሊተባበራቸው የሚደፍር አልነበረም። ሕዝቡ ግን ያከብሯቸው ነበር። የሚያምኑትም ከፊት ይልቅ ለጌታ ይጨመሩለት ነበር። ወንዶችና ሴቶችም ብዙ ነበሩ። ስለዚህ ጴጥሮስ ሲያልፍ ጥላውም ቢሆን ከእርሱ አንዱን ይጋርዝ ዘንድ ድውያንንም ወደ አደባባይ አውጥተው በአልጋና በወሰካ ያኖሯቸው ነበር። ደግሞም በኢየሩሳሌም ዙሪያ ካለች ከተማ ድውያንንና በርኩሳን መናፍስት የተያዙትን እያመጡ ብዙ ሰዎች ይሰበሰቡ ነበር፣ ሁሉም ይፈወሱ ነበር ነው። የዚህ ክርስቶስ ኢየሱስ ለደቀ መዛሙርት ሲያሳያቸው የነበረው በመንፈስ ቅዱስ ኃይልን ከተሞሉ እስክትሞሉ አትውጡ ባለው መሰረት በባለ አምሳ በመንፈስ ቅዱስ ኃይል ከተሞሉ በኋላ አገልግሎቱ ሲጀምሩ ጌታ አስቀድሞ እንደተናገረው እኔ የሰራሁትን ትሰራላችሁ፣ እኔ ከሰራሁትን በላይ ትሰራላችሁ ያለው ነገር አሁን እዚህ ላይ በእነ ጴጥሮስ በሐዋርያት ሕይወት ሲፈጸም እንመለከታለን። እንግዲህ አስቀድመን በውይይት እንዳነሳ ነው ይህ በሐዋርያ ዘመን ተወስኖ የቀረ ሳይሆን በአሁኑ ዘመንም እንደሚሰራ ነው ማለት ነው። ለእኛ ምስክር እንዲሆን እናነሳዋለን እንጂ እግዚአብሔር አሁንም እየሰራ ነው ለማለት ነው። ደግሞም የሚገርመው ነገር ደግሞ በኢየሩሳሌም ዙሪያ ካለች ከተማ ድውያንን በርኩሰት መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበሰቡ ነበር። ሁሉም ይፈወሱ ነበር። በአሁኑ ሆስፒታል እንደሚሆነው ማለት ነው። ሰዎች የታመመውን ሁሉ ሲያመጡ እነዛ ሁሉ አስቸጋሪ በሽታ የተባለው ሁሉ በዚያን ጊዜ በሽታ ይሄ እንደዚህ አይነት በሽታ ነው፣ እንደዚህ አይነት በሽታ ነው የሚል የተፈጥሮ ሳይንስ እድገት ባይኖር መረዳቱ ባይኖርም ብዙ አይነት በአሁኑ ጊዜ የሚከሰቱት ምናልባት ሊድኑ የማይችሉት በሽታዎችም እንደሚኖሩ ምንም ጥያቄ የሚፈጥር ጉዳይ የሚሆን አይመስለኝም። የመጡት ሁሉ ግን ይፈወሱ ነበር ይላል። ከዚህም የተነሳ በጣም ድንቅ የሆነ የወንጌል መስፋፋት በዛ ማስተር ጊዜ ሆነ። ይህም ደግሞ ጌታን ለሚቃወሙት ጌታንም ለሰቀሉት አሁንም በጣም አስቸጋሪ ሆነባቸው፣ ጥያቄ ሆነባቸው። ቁጥር 17-21 ላይ እንደዚህ ይላል፣ ሊቀ ካህናቱ ግን የሰዱቃውያን ወገን የሆነው ከእርሱ ጋር የነበሩት ሁሉ ተነሱ፣ ቅናትም ሞላባቸው፣ በሐዋርያትም ላይ እጃቸውን ጭነው በሕዝቡ ወህኒ ውስጥ አኖሯቸው። የጌታ መልአክም በሌሊት የወይኑን ደጅ ከፍቶ አወጣቸውና ሂዱና ቆማችሁ የዚህን የሕይወት ቃል ሁሉ ለሕዝብ በመቅደስ ንገሩ አላቸው። በሰሙም ጊዜ ማልደው ወደ መቅደስ ገብተው ተናገሩ አስተማሩ ይላል። የእግዚአብሔር ስራ እጅግ ሲበዛ ታምራት ሲሰሩ ያኔ ጌታን የሰቀሉት በቅናት ጌታንም በቅናት እንደሰቀሉት አሁን በእነዚህም ላይ ቀኑባቸው። ከዛ ወደ ወይኑ ወረወሯቸው። የእግዚአብሔር መንፈስ ልክ ጌታ ቅድም በተዘጋ በሩ ውስጥ ያ ተፈጥሮ እንደማግደው ሊገልጽ ሊያሳይ እንደተገኘ በሐዋርያት መካከል እነዚህም ሰዎች በሮች ተዘግተው እያሉ በወይኒ ወጥተው እንደገና ወንጌልን ሲሰብኩ ነበር። እንግዲህ በጣም ትልቅ ጥያቄ ፈጠሩ ማለት ነው ለዓለም። እሱም በጣም እንዲህ አይነት ድንቅ የእግዚአብሔር ስራ ግን ሊቀ ካህናቱ ከእርሱ ጋር የነበሩትም መጥተው ሸንጎንና የእስራኤልን ልጆች ሽማግሌዎች ሁሉ በአንድነት ጠሩ። ያመጧቸውም ዘንድ ወደ ወህኒ ላኩ። ሎሌዎችም መጥተው በወህኒ አላገኟቸው። ተመልሰው ወህኒው በጣም በጥንቃቄ ተዘግቶ ጠባቂዎችም በደጁ ፊት ቆመው አገኘን። በከፈትን ጊዜ ግን በውስጡ አንድ ስንኳን አላገኘንም አሏቸው። የመቅደስ አዛዥና የካህናት አለቆችም ይህን ነገር በሰሙ ጊዜ እንጃ ይህ ምን ይሆን እያሉ ስለ እነርሱ አመነቱ። ምክንያቱም በተዘጋ በር ውስጥ ትላንት አስረው ሌሊቱን፣ አሁን ግን ሰዎቹ የሉም፣ በሩ እንደተዘጋ ነው ያለው። ወታደሮቹም እየጠበቁ ናቸው። አንድ ሰው መጥቶ እነሆ በወህኒ ያኖራቸዋቸው ሰዎች እየቆሙ ህዝቡንም እያስተማሩ በመቅደስ ናቸው ብሎ አወራላቸው። በዚያን ጊዜ አዛዡ ከሎሌዎች ጋር ሄዶ አመጣቸው። በኃይል ግን አይደለም፣ ህዝቡ እንዳይወግሯቸው ይፈሩ ነበርና። ተመልክቶ እንግዲህ ጌታ ተአምራቱን ሊያሳይ አውጥቶ ግን የትም ቦታ እንዳይሄዱ ግን እንዲያስተምሩ አደረገ፣ እነሱ ሊያዩ በሚችሉበት። እንግዲህ ተአምራትን እየሰራ ነው ማለት ነው። በመንፈስ ቅዱስ ኃይል እንዲህ አይነት ከዚህም የበለጠ ተአምራት ይሰራል። አንስተውም በሸንጎ አቆሟቸው። ሊቀ ካህናቱን በዚህ ስም እንዳታስተምሩ አጥብቀን አላዘዝናችሁም? እኔ እነሆ ኢየሩሳሌምን በትምህርታችሁ ሞልታችኋል፣ የዚያንም ሰው ደም በእኛ ታመጡብን ዘንድ ታስባላችሁ ብሎ ጠየቃቸው። ጴጥሮስና ሐዋርያትም መልሰው አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባናል። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው። ይህን እግዚአብሔር ለእስራኤል የንስሐን የኃጢአትንም ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገር ምስክሮች ነን። ደግሞ እግዚአብሔር ለሚታዘዙት የሰጠው የመንፈስ ቅዱስ ምስክር ነው። ይሄ በመንፈስ ቅዱስ ኃይል ጌታ እግዚአብሔር አስቀድሞ እንደተናገረው በነቢያት እንደተናገረው ደግሞ ከጥቂት ጊዜያት በፊት ደግሞ በባላይ 50 ጊዜ እንደሆነው ማለት ነው። እንግዲህ በዛን ጊዜ ከነበሩትም እስካሁን አይተው ካልዳኑ ሰዎችም ይኖራሉ ማለት ነው። ይህንን አሁን እነዚህ ሃይማኖት ሰዎች ማለት ነው። እኛም ለዚህ ነገር ምስክሮች ነን። ደግሞ እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። ለምታዘዙ ለሁሉ ማለት ለእናንተም ጭምር ይህ የመንፈስ ቅዱስ ነገር ይገባቸዋል ይሆናል። ስለዚህ ይሄንን ላለማድረግ እንዴት ይቻላል? እናንተ እንደዛ ብታስፈራሩንም እኛ ደግሞ ይሄንን ይሄ ነገር ገብቶናል ተረድተናል ይሄንን እነግራለን። ይነት በኢየሱስ ክርስቶስ ይመኑ ነው ያፈሪ የነበረው በመንፈስ ቅዱስ ኃይል በሙላት ከመሙላት ወዲህ ፈሪ የነበረው ጴጥሮስ ይሄንን አለ። እንግዲህ ተመልከቱ፣ እዚህ ላይ ተአምር እየተደረገ ነው ያለው። ልክ ጌታ ኢየሱስ ክርስቶስ ያደረገው ነገር በተዘጋ በር ውስጥ በማዕከላቸው መገኘቱ፣ እዚህም ደግሞ በጣም በጥንቃቄ በተቆለፈ በር ውስጥ በሚል መልክ እንደሆነ ባናቅም ሰዎች በሩ ምንም ሳይ በቃ ሰዎቹ ወጡ። እንዴት ሆነ? ምን ግድግዳው ተከፍቶ ነው? በሩ ምን ሆኖ ነው? በየት ወጡ? በጣራ ወጥተው ነው ወይም ከምድር በታች እንደገና ሌላ መውጫ መንገድ ተከፍቶ ነው? አይገባንም፣ አናውቀው። ይህንን መጠየቅም አይገባንም። ለምን እግዚአብሔር ይህንን የፈጠረ ድንቅ አምላክ በፈለቀው መንገድ ብቻ አወጣቸው። ስዕሎቹ እነዚህ አቶሞቹ እንዳሉ ናቸው። የግድግዳ አቶሞች እንዳሉ ናቸው። ሰዎቹን በበር ላይ እየጠበቁ ናቸው። አቶሞቹን የፈጠረ እግዚአብሔር እነዚህ ነገሮች ለእግዚአብሔር ብታዘዙ ለጊዜው ዝም ብሎ ተከፍተው ልክ ከዚህ በፊት ስለ ጴጥሮስ እንደምንናገረው ማለት ነው ቢሆኑ ምንም አያስፈልግም። ግን በእግዚአብሔር መንፈስ ይሆናል። ይሄ ነው ዋናው ቁም ነገር። በእግዚአብሔር መንፈስ ስንሆን የማይቻለው ነገር ይቻላል፣ የማይሆነው ነገር ይሆናል ማለት ነው። እንግዲህ በመንፈስ ቅዱስ ኃይል በምንሞላበት ጊዜ ይህንና ይህንን የሚመስሉ ነገሮች ነው። ሐዋርያት ይህንን እየሰሩ ናቸው። ቁጥር 40 ላይ ሐዋርያ ሥራ ምዕራፍ 5 ቁጥር 40 ላይ እንደዚህ ይላል፣ ሰሙትም ሐዋርያትንም ወደ እነርሱ ጠርተው ገረፏቸው፣ በኢየሱስም ስም እንዳይናገሩ አዘው ፈቷቸው። ምን ያሉ ሲታሰሩ በዚህ መልክ ይወጣሉ። እንግዲህ በጣም የሚገርም እኮ እነዛ ጌታ ለሰቀሉ ሰዎች እኮ ሊክዱ የማይችሉት እኮ ትምህርት ቤታቸው መጣ። ምን ያርጉ ሊክዱ እንዳይችሉ ደግሞ በተጨባጭ የሚታይ ትምህርት ነው። መንፈስ ቅዱስ ያመጣው ጉዳይ ነው። ምን ያርጉ? እነርሱም ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለ ተቆጠሩ ከሸንጎ ፊት ደስ እያላቸው ወጡ። እለት በመቅደስና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርንና መስበትን አይተውም ነበር ይላል። ስለዚህ በዚህ መልክ በመንፈስ ቅዱስ ኃይል ከተሞሉ በኋላ ድንቅ ታምራቶችን ይሰሩ ነበር፣ ጌታ ያደርግ እንደነበረ ማለት ነው። ምዕራፍ 6 ቁጥር 20 ላይ እንደዚህ ይላል፣ እስጢፋኖስም ጸጋና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበር ይላል። እስጢፋኖስ ተወግሮ የሞተው እስጢፋኖስ ማለት ነው። ጌታን ለካዱትም አሁን በጣም ግራ ተጋቡ። የሚያደነጋግር ነገር ሆነ፣ እንዳይደብቁ የማይደበቅ ነገር ሆነ። የመንፈስ ቅዱስ ስራ ነው። ምድርንና ሙላውን የፈጠረው የመንፈስ ቅዱስ አሰራር ነው። እንዴት ይደበቃል? ዮሐንስ እኔ ይሄ ነገር አይሆንም ብል ይሆናል? ስለዚህ እስጢፋኖስም ይሄንን እስጢፋኖስም ጸጋና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር። ድንቅና በዚህ ምክንያት ወንጌል በሚያስደንቅ ሁኔታ በነዛ በጥቂት ሰዎች በዓለም ይስፋፋ ነበር። አሁንም መለስ ብለን የምናየው ነገር አለ። ልክ የሐዋርያ ስራ በመንፈስ ቅዱስ ኃይል ሆነው ይሄ እየተስፋፋ መቀጠሉ ማለት ነው። ቅድም ጌታ ኢየሱስ ካረገ በኋላ ኃይልን ከተቀበላችሁ ትቀበላላችሁ፣ ከዛ ደግሞ ይህንን ወንጌል በኢየሩሳሌም እና በሰማሪያ እንዲሁም በዓለም ሁሉ ተሰብካላችሁ እንዳለው ማለት ነው። ምዕራፍ 8 ሐዋርያት ሥራ ምዕራፍ 8 ከቁጥር 1 ጀምሮ አነባለሁ። በዚያም ቀንም በኢየሩሳሌም ባለች ቤተ ክርስቲያን ላይ ታላቅ ስደት ሆነ። ሁሉም ከሐዋርያት በቀር ወደ ይሁዳና ወደ ሰማሪያ አገሮች ተበተኑ። በጸሎትም የተጉ ሰዎች እስጢፋኖስን ቀበሩት። ያ ቅድም ጸጋና ኃይልን ተሞልቶ ትላልቅ ታምራትን ይሠራ የነበረው እስጢፋኖስን፣ እነዚህ ደግሞ በጭካኔ መንፈስ መቆጣጠር አቅቷቸው ገደሉት። ቤት እስጢፋኖስን መግደላቸው ይህንን የወንጌል እሳት ሊያግደው አልቻለም። ምክንያቱም ወንጌል ከሰማይ ናት። የእግዚአብሔር ክብር የሚገለጽባት የእግዚአብሔር ኃይል ናት ወንጌል። ስለዚህ ቀጠል። በጸሎትም የተጉ ሰዎች እስጢፋኖስን ቀበሩ፣ ታላቅ ልቅሶም አለቀሱበት። ሳውልም ግን ቤተ ክርስቲያንን ያፈርስ ነበር። ይህ ሳውል ማለት በዚህ ስደት ውስጥ በቅናት ትክክል መስሎት ሐዋርያትን ከሚያስጨንቁ ከሚገድሉ እና ከሚያሳዱ ከሚገርቡት ውስጥ ያ ጳውሎስ የተባለው በኋላ የተለወጠው ሳውል ማለት ነው፣ ያፈርስ ነበረ። ወደ ሁሉም ቤት እየገባ ወንዶችንም ሴቶችንም እየጎተተ ወደ ወህኒ አሳልፎ ይሰጥ ነበረ፣ ጳውሎስ ማለት ነው። የሚገርመው ደግሞ ይህንንም ጳውሎስን ጌታ ሲማርከው እንመለከት። እንዲያው ተወዳዳሪ እጅግ በጣም የእግዚአብሔር ስራ በታሪካችን ውስጥ በዓለም ታሪክ ውስጥ ወንጌልን እጅግ በጣም ለዓለም የሚሰራጭበትን መሰረት ከጣሉት ወይም ደግሞ ይሄ የክርስቶስ ኢየሱስን የተጀመረውን ስራ የወንጌሉን ስራ በከፍተኛ ደረጃ ከሰሩት የጌታ ደቀ መዛሙርት ሐዋርያት አንዱ መሆኑን እናውቃለን። ይህ ሰው ግን መስሎት እንደዚህ ያደርግ ነበር። የሚገርማችሁ በአሁኑ ጊዜ ጌታን እንወዳለን እያሉ እንደዚሁ ትክክል መስሏቸው የተሳሳተ አካሄድ የሚከተሉ ሃይማኖቶች አሉ። ጌታን እኮ ይወዳሉ፣ ለእግዚአብሔር ክብር እኮ ነው የቆምን ነው ብለው የሚያስቡት ደግሞ እውነታቸው ነው ውሸታቸውን አይደለም እኮ። በትክክል ጌታ ኢየሱስን ብለው ባይናገሩ እግዚአብሔር አምላክን እሱን እናመልካለን እያሉ ነው። ነገር ግን ይህንን የደህንነትን መንገድ አላገኙም። ጳውሎስም እንደነዛ ነበረ። ጳውሎስም ለውጠው ዛሬም በዓለም ዙሪያ በብዙ ሚሊዮን የሚቆጠሩ ምናልባት በሚሊዮን የሚቆጠሩ የዚህ አይነት ሰዎች አሉ፣ ጌታ እግዚአብሔርን የሚፈልጉት ግን በትክክለኛ አቅጣጫ የሌሉ። ለነዛ ደግሞ ወንጌል እንዲደርስ እኛ ሁላችንም መጸለይና መመስከርም ይገባናል። መጸለይ ስንጸልይ እግዚአብሔር እነዛ በተለያየ መንገድ ይገናኛል። ታምራት በሆነ መንገድም እግዚአብሔር እየተገናኛቸው ኢየሱስ ክርስቶስን ወደ ማወቅ ያመጣቸዋል ማለት ነው። ጳውሎስም ከነዛ አንዱ ነበረ። ቀንቶ እንደዚህ ያደርግ ነበረ። ግን እሱ ደግሞ በቅናት መሆኑን በቅንነት መንፈስ መሆኑን ተረድቶ ጌታ በመንፈሱ ደግሞ ጳውሎስን በደማስቆ መንገድ በመንፈስ ቅዱስ ጌታ ኢየሱስ ክርስቶስ ሲገናኘው እንመለከታለን ማለት ነው። ከዛ በኋላ ደግሞ ይህ ትልቅ ሰው ሆነ። እንግዲህ አሁን እስጢፋኖስን ገደሉት፣ ጳውሎስም ስደቱን አፋፍሞ ቀጠለ። የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስም ወደ ሰማሪያ ከተማ ወርዶ ክርስቶስን ሰበከላቸው። ፊልጶስ እንግዲህ ከጌታ ደቀ መዛሙርት አንዱ የሆነ ማለት ነው። ህዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውንም ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። ርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙዎች ሰዎች ይወጡ ነበር ነበርና ተመልከቱ እንግዲህ ታምሩ። ያ ጌታ የተናገረው በሐዋርያት ስራ አሁን ከመንፈስ ቅዱስ ከበዓለ ሃምሳ በኋላ አሁን በስፋት ስራ ላይ ሲሆን እንመለከታለን። ብዙ ሽባዎችም አንካሶችም ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ ይላል። ይሄ ፊልጶስ የጌታ ደቀ መዝሙር የሆነው ፊልጶስ ነገር ነው። እሱ ብቻውን እንደዚህ በሚያደርግበት ይህንን ያደረገ በሚቀጥልበት ጊዜ ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየተነቀለ የሰማሪያንም ወገን እያስገረመ ቀድሞ በከተማ ነበረ። ከታናናሾችም ጀምሮ እስከ ታላላቆች ድረስ ታላቅ የእግዚአብሔር ኃይል ይህ ነበረ እያሉ ያዳምጡት ነበር። የእግዚአብሔር ኃይል ይህ ነው እያሉ ያዳምጡት ነበር፣ የሲሞን ተንኳዩ ማለት ነው። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያድምጡት ነበረ። ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ። ሲሞንም ደግሞ ራሱ አመነ። የተውቋል ተጠምቆ ከፊልጶስ ጋር ይተባበር ነበር። የሚደረገውን ምልክትና ታላቅ ታምራት ባየ ጊዜ ተገረመ። ይህ ራሱ ታምራትን እየሰራ ሌሎችን ሲያስይዝ ለነበረው ማለት ነው፣ በተለማይል በሰይጣን አሰራር ማለት ነው። ባለፈው ትምህርት እንደጠቀስኩት ታምራት መስራት የሚቻለው በኢየሱስ መንፈስ ብቻ ሳይሆን በክፉ መንፈስም ይቻላል። ሴቶች ሌሎችን ለማሳት ሰይጣን ያደርጋል እንዳልኩት፣ ሲሞን ይህንን ከሚያደርጉት አንዱ ነበር። ግን አሁን የእግዚአብሔር መንፈስ የኃይልና የጥበብ መንፈስ ሁሉን ቻይ መንፈስ ስለሆነ የሰይጣንን መንፈስ ሀሳቡን፣ አላማውን፣ የሰይጣንን ስራ ያፈርሳል። ስለዚህ ይሄ ታላቅ እንደሆነ ሲያውቅ ያንን ሲሞንም ይሄ ጠንቋዩ ሲሞን አምሮ ተጠመቀ። ቁጥር 14 ላይ በኢየሩሳሌምም የነበሩት ሐዋርያት የሰማርያ ሰዎችም የእግዚአብሔርን ቃል እንደ ተቀበሉ ሰምተው ተጠምቆ ከፊልጶስ ይተባበር ነበር። የሚደረገውን ምልክትና ታላቅ ታምራትን ባየ ጊዜ ተገረመ ይልና አሁን ቀጥሎ እሱ ያለው ነገር በሚቀጥለው ክፍል በቁጥር 19 ጀምሮ ባለው ክፍል አነባለሁ። በኢየሩሳሌምም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደ ተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። እነሱ በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። አያችሁ፣ ያመኑ ሰዎች እንደገና መንፈስ ቅዱስን እንዲቀበሉ መንፈስ ቅዱስን እንዲሞሉ ተጸለየላቸው። እነዚህ ያመኑ ሰዎች ናቸው። ስላመን መንፈስ ቅዱስን ተቀብለናል የሚለው ሀሳብ እንግዲህ በዚህ ላይ አያስኬድም ማለት ነው። ያመኑትን እንደገና በመንፈስ ቅዱስ እንደተሞሉ ነው ማለት ነው። ሐዋርያትን በኢየሱስ አምነው የነበሩ ናቸው። በመንፈስ ቅዱስ በበዓለ አምና በበዓለ ሀምሳ ቀን የተሞሉት ማለት ነው። የመንፈስ ቅዱስን በሙላት መቀበል ካመን በኋላ ከተጠመቅንም በኋላ እንደገና የመንፈስ ቅዱስ ጥምቀት የሚባለው ማለት ነው። ይህ አስፈላጊ ነው ማለት ነው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከነሱ በአንዱ ላይ ሲንኳን ገና መንፈስ ቅዱስ አልወረደም ነበር ና ይላል። እንግዲህ አሁን ያልኩት ሀሳብ ማለት ነው። በዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ፣ በመንፈስ ቅዱስ ተሞሉ ማለት ነው። ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የሚጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔ ደግሞ ይህንን ስልጣን ስጡኝ አለ። ጴጥሮስ ግን እንዲህ አለ፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብሬ ከአንተ ጋር ይጥፋ፣ ልብህ በእግዚአብሔር ፊት የቀና አይደለምና ከዚህም ነገር እድል ወይም ፈንታ የለኝ። እንግዲህ ስለዚህ ክፋትህ ንስሐ ግባ፣ ምናልባትም የልብህን ሀሳብ ይቅር ይል እንደሆነ ወደ እግዚአብሔር ደምን በመራራ መርዝና በአመስ ስርዓት እንዳለ አይሃለሁና። ሲሞንም መልሶ ካላችሁት አንዳች እንዳይደርስብኝ እናንቸውም በጌታ ለምኑት አላቸው። የለመዱለት ይመስላል እዚህ ላይ ዝርዝር ነገር ባይናገርም ማለት ነው። እንግዲህ እዚህ ላይ ይህንን ይሄ ራሱ ጠንቋዩ እንደዚህ እስክል ድረስ ማለት ነው። ይህ የመንፈስ ቅዱስ ሲዘጋጅ ስጦታ በገንዘብ የሚገኝ ለራስ ክብር ለራስና የሚሆን አይደለም፣ ለእግዚአብሔር ክብር ነው። ስለዚህ እዚህ ላይ ጴጥሮስ እንደገሰጸው ማለት ነው። እንዲህ ታላላቅ ታምራት የሚያስደንቁ የሚያስደምሙ ይሆናል ተብሎ የማይጠበቁ ነገሮች ጌታ አስቀድሞ እንደተናገረው በሐዋርያት ላይ ይሰሩ ነበር። አሁንም ይህንን ክፍል ወደ ከመዝጋቴ በፊት ይችን ክፍል ላልብና አነባለሁ። የሐዋርያት ሥራ ምዕራፍ 8 ቁጥር 38 ላይ ማለት ነው። የጌታ መልአክ ፊልጶስን ተነስተ በደቡብ በኩል የቁጥር 27 ላይ ያለው ነው አሁን ማነበው። ቁጥር 26 ላይ ያለው ነው የጌታ መልአክ ፊልጶስን ተነስተ በደቡብ በኩል ከኢየሩሳሌም ወደ ጋዛ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደ ሆነ መንገድ ሂዳለ። ተነስተው ሄደ። እነሆም ሂንደኬ የተባለች የኢትዮጵያ ንግስት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማና በእውኑ የሚታነባውን ታስተውላለህ አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነባውም የነበረው የመጽሐፉ ክፍል ይህ ነበረ። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦት ሸላት ሁሉ ፊት እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለች እና ትውልዱንስ ማን ይናገራል? ጃንደረባውም ፊልጶስን መልሶ ለፊልጶስ መልሶ እባክህን ነቢዩ ስለማን ይህን ይናገራል አለው። ከዛም ፊልጶስም እንደዚህ አለው። ፊልጶስም አፉን ከፈተ፣ ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ይሰበካል። በመንገድም ሲሄዱ ወደ ውሃ ደረሱ። ጃንደረባው እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ፊልጶስም በፍጹም ልቤ ብታምን ተፈቅዶሃል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለው። ሰረገላውንም ቆም ዘንድ አዘዘ። ፊልጶስም ጃንደረባው ሁለቱ ወደ ውሃ ወረዱ፣ አጠመቀው። ከውሃው ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጃንደረባው ሁለተኛም አላየው፣ እሺ ብሎ መንገድ ይሄድ ነበር። ፊልጶስም ግን በአዛጦን ተገኘ። በቄሳሪያ እስኪመጣ ድረስ እየዞረ በከተማዎች ሁሉ ወንጌል ሊሰብክ ነበር። እንግዲህ እዚህ ላይ በጣም ደስ የሚል ነገር ነው። ይሄ ገና ሐዋርያት አሁን ፊልጶስ ከደቀ መዛሙርት ከክርስቶስ ኢየሱስ ደቀ መዛሙርት ከዋናዎቹ አንዱ ነው። በሱ ጊዜ ወንጌል በኢየሩሳሌም ሲጀመር ማለት ነው። ይሄ የኢትዮጵያ ንግስት ልካው እንደሆነ መቼ መገመት ይቻላል። ጃንደረባ እግዚአብሔርን ለማምለክ ነው ወደ ኢየሩሳሌም የመጣው እና የእግዚአብሔር መንፈስ ደግሞ ፊልጶስን አመጣው ወደዚህ በአየር ማለት ነው። ሄኖክ በእምነት ሞት እንዳይ ሄኖክ ሳይሞት እንደተነጠቀ ማለት ነው በመንፈስ ቅዱስ የሚቻላል። እዚህ ላይ ደግሞ ፊልጶስንም ሲነጥቀው እንመለከታለን መንፈስ ቅዱስ እና መሰከረለት። በጣም ደስ የሚል ነገር ኢትዮጵያ ወንጌልን የተቀበለችው ከእግዚአብሔር ጀምሮ ማለት ነው። በመንግስት ደረጃ ወንጌል ወደ ኢትዮጵያ በስፋት የመጣበት ጊዜ በታሪክ የታወቀ ጊዜ ቢኖርም እዚህ ላይ ግን ልክ በኢየሩሳሌም ይህ ክርስትና ሲጀምር ነው ማለት ነው ወደ ኢትዮጵያ የመጣው። እዚህ ላይ ግን ታምራትን እንመለከታለን ማለት ነው። ታዲያ በዛን ጊዜ እንደጀመር ነው ያው እግዚአብሔር ኮኛን ይወልደናል ኮ ባካቱ ለምን አንጠቀምም ታዲያ ለእሱ ለፍቁ። ስለዚህ እዚህ ላይ አሁን ታምራትን እናያለን። ፊልጶስን እንግዲህ ወንጌል በዛን ጊዜ ጀምሮ ማለት ነው ወደ ኢትዮጵያ እየገባው ማለት ነው። የሚቀጥለው ትምህርት በሚቀጥለው እናያለን። ይህንን በጸሎት እንዘጋለን። እንግዲህ ለጌታ ክብር የምናደርገው ነው እንድናደርግ ጌታ ይርዳል። ይህ ሁሉ ጌታ በመንፈሱ የሚሰራው ነገር ይህም ይህንን እንግዲህ በንጹህ ሞችም ለጌታ ክብር ብለን ወንጌልን ለፍጥረት ሁሉ እንደ ሐዋርያት በአሁኑ ዘመንም ብንንቀሳቀስ እኛ በብዙ ቢሊዮን የምንቆጠር ዓለም በሚያስደንቅ ሁኔታ ወንጌል በዓለም ዙሪያ ሁሉ እንዲደርስ የማድረግ ኃላፊነት አለብን። ይህንን ማድረግ ይገባናል። ለዚህም ይህንን ለማድረግ ደግሞ መንፈስ ቅዱስ እንደተሰጠን ይባላል። ጌታ ክብር በሚቀጥለው ትምህርት እስክንገናኝ ይህንን በጸሎት እንጠቃለን። የዘላለም አምላክ እግዚአብሔር ስለረዳን እናመሰግናለን። ክብር ለአንተ ጌታ ሆይ፣ ይህንን ነገር በህይወታችን ለአንተ ክብር በስራ ላይ እንድናውለው በመንፈስ ይድርታል። ያለ መንፈስ አንድ ነገር ማድረግ አልችልም እና ጌታ በክብር ይሙላል። በሰላም ጌታ ሆይ፣ እስከምንቀጥለው ሳምንት ጠብቀን፣ በደም ይሸፍነን በኢየሱስ ክርስቶስ